busca quedada.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መርሃ ግብሩን ጀምሯል። ለዛሬ ልክ እንደ ሁልጊዜ ሁሉ በሳምንት ውስጥ ከተደመጡና ያነቃቃሉ ብለን ካሰብናቸው መርሃ ግብሮች መካከል ይዘንላችኋል። ፕሮግራሙን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር በመሆን እያስተናገድኳችሁ አመሻለሁ። አብራችሁን ሁኑ። የሬዲዮ ጋዜጠኛው ኤለሙ ደጀኔ በአፋን ኦሮሞ የስፖርት ጋዜጠኝነቱ ይታወቃል። ነገር ግን በጉሮሮ አካባቢ ከደረሰበት አስከፊ ህመም የተነሳ ላለፉት ጥቂት የማይባሉ ወራት ስራውን መስራት አልቻለም ነበር። ይሁንና አሁን ላይ ሙሉ ለሙሉ ባያገግምም ከኔ ህይወት ወጣቶች መማር ይችላሉ፣ ወደ ስራ መመለስ አለብኝ ብለው ስላሰበ መመለሱ ሰምተናል። ናኮር መልካ በዚህ ዙሪያ ዘገባ አለው።
ድሮ ያኔ ልጅ ያለ እግር ኳስ እየተጫወተ ማደጉና የስፖርት ዜናዎችን አዘውትሮ ማዳመጡ የስፖርት ጋዜጠኛ እንዲሆን ከፍተኛ ጉጉት እንዳሳደረበት ይናገራል። ጋዜጠኛ ኢላሙ ደጀኔ ይህንን የልጅነት ምኞቱን ለማሳካትም የሁለተኛ ደረጃ ትምህርቱን ባጠናቀቀ ጊዜ አዲስ አበባ ዩኒቨርሲቲ የመግባት እድል ሲገጥመው የጋዜጠኝነትና ተግባቦት ትምህርት ክፍልን በመግባት ትምህርቱን መከታተሉንና ሙያውንም የነጻ አገልግሎት በመስጠት እንደጀመረ ይናገራል። ኢላሙ የጋዜጠኝነትና ተግባቦት ትምህርት ክፍል ገብቼ ሙያውን በመማር ከድሮም ጀምሬ ወደምወደውና ወደምመኘው ሙያ ገባው ማለት ነው። ከአዲስ አበባ ዩኒቨርሲቲ ስንመረቅ የነበረው የስራ እድል በጣም ጠባብ ነበር። ቶሎ ስራ ማግኘትም አስቸጋሪ ነበር። እኔ ግን ለሙያው ፍላጎት ስለነበረኝ በኢትዮጵያ ብሮድካስቲንግ ኮርፖሬት የኢትዮጵያ ሬዲዮ አፋን ኦሮሞ ፕሮግራም ላይ ለአንድ ዓመት ገደማ በአፋን ኦሮሞ በስፖርትና ሌሎችን ወቅታዊ ጉዳዮች ላይ ያለ ክፍያ ሳገለግል ነበር። በወቅቱ ያገኘሁት ክፍያ ቢኖር የስራ ልምድ ነው። ከዛም ፋና ብሮድካስቲንግ ኮርፖሬት ኤፍቢሲ ውስጥ ወደ 3 ዓመት ከ6 ወር ገደማ ሰራሁኝ ብሏል። ለ5 ዓመት ገደማ የመንግስትና ግል መገናኛ ብዙሃን ውስጥ በስፖርትና ሌሎች ወቅታዊ ጉዳዮች ላይ ሲሰራ ከቆየ በኋላም ከሌሎች ሙያ አጋሮቹ ጋር በመሆን የራሱን አየር ሰዓት ከፊንፊኔ ኤፍኤም 92.3 በመውሰድ ድሬ ስፖርት የተባለውን የተመረጡ የሀገር ውስጥ የአፍሪካና የአውሮፓ የእግር ኳስ ጨዋታዎችን በሬዲዮ የሚተላለፍ ጥንቅር መጀመሩን የገለጸው ኢላሙ በመሀል የገጠመው የጤና እክል ግን ለተወሰነ ጊዜም ቢሆን ከሚወደው ሙያ አለያይቶት እንደነበር እንዲህ ይገልጻል። ሁሉም ነገር ፈተና ወይም እንቅፋት ይኖረዋል። በሙያው ውስጥ ካለው ፈተና ለመጀመር ከተፈለገ በግል ስትሰራ ስፖንሰር የሚያደርግ ድርጅት ለማግኘት በጣም ከባድ ነው። ይህንን በቁርጠኝነት እየሰራንበት ፕሮግራሙ እንዳይቋረጥ ማድረግ ችለን ነበር። በመሀል ግን ከአቅም በላይ የሆነ ችግር ገጥሞኝ ነበር። እሱም መሰለ የጤና ችግር ነው። አንገቴ ላይ ወጥቶ በነበረው ባድ ነገር የቀዶ ጥገና ሕክምና በማደርግበት ወቅት በተፈጠረው የሕክምና ስህተት የድምፅ መፍጠሪያ ወይም ደግሞ ቮካል ኮርዴ ላይ ጉዳት በመድረሱ ለተወሰኑ ወራት በጭራሽ መናገርም አልችልም ነበር። ነገር ግን ከጥቂት ወራት በኋላ ተሽሎኝ ተመልሼ አሁን ሬዲዮ ላይ በስፖርታዊ ጉዳዮች ላይ ትንታኔ በመስጠት እየሰራሁ እገኛለሁ። ነገር ግን ለ2 ዓመት ገደማ ድምፄ በጥሩ ሁኔታ ስለማይሰማ ከአየር ሞገድ ርቄ ነበር። የቀዶ ጥገና ሕክምናውን ካከናወንኩኝ 2 ዓመት ሊሆነኝ 2 ወራት ብቻ ናቸው የቀሩት ብሏል። ምንም ያህል በሬዲዮ ሲሰማ የእግር ኳስ አፍቃሪ የድሬ ስፖርት ታዳሚዎችን ያስደምም የነበረ ድምፅ ቢጠፋም አሁንም ቢሆን እግር ኳስን በመተንተን ወደ ዝግጅቱ ተመልሼ እየሰራው ነው ብሏል ኢላሙ። ከ2 ዓመት በኋላም ወደ ዝግጅቱ በመመለሱ የተሰማውን ስሜት ገልጿል።
ጌፍቶኒ ኬኛ ማቲ ኬኛ ዳ የሮዋዬ ነው እያፈቶ
አድማጮቻችን ቤተሰቦቻችን ስለሆኑ አብዝተው ይጨነቁልኝ ነበር። በታመምኩ ጊዜም ሲጸልዩልኝ እንደነበር ነግረውኛል። በአሁኑ ሰዓትም ከጥቂት ወራት ወዲህ የእግር ኳስ ትንታኔ እየሰጠው ይገኛለሁ። በአድማጮች በኩል ሲሰጡ የነበሩ ሀሳብ አስተያየቶች ትልቅ ሞራል ነው በውስጥ የፈጠሩት። ይበልጥም ተጠናክሬ እንድሰራ አስችሎኛል ብሏል። የጤና ባለሙያዎች ወደ ሌላ ሀገር ሄዶ ቢታከም በተሻለ ሕክምና የቀድሞ ያ ውብ ድምፁ ሊመለስ እንደሚችል ቢጠቁሙትም ለአሁኑ ያሰበበት ነገር አለመሆኑን ጠቁሟል። ድምፅ አልባ ሆኜ በምልክት ከሰዎች ጋር የተግባባሁበት ሁኔታም ተፈጥሮ ስለነበር አሁን ያለሁበት ተስፋ ሰጪ ነው፣ የወደፊቱም ከዚህ የተሻለ ይሆናል ብያምናለሁ ሲል ገልጿል። ወጣቱ የስፖርት ጋዜጠኛ ለወጣቶች ባስተላለፈው መልእክትም ቁርጠኛ ሆኖና ጠንክሮ መስራት የስኬት ሁሉ መጀመሪያ ነው ብሏል።
ዋና ያደነሰ ነገር ማንገው ዳፍሞ ተርጋጌስቶኮ እንበርባጭሰው ኩተኖራ።
አንድ ወጣት ያሰበውን ነገር ለማሳካት የሚያስፈልገው ቁርጠኝነት ነው። ገንዘብ ማጣትና ሌሎችም ችግሮች ሊኖሩ ይችላሉ። አንድ ወጣት ቁርጠኝነትና ትዕግስት ካለው ግን የማይታለፍ ፈተና የለም። እኔ ለምሳሌ ድምጼ ላይ ችግር ተፈጠረ ብዬ በዛው ስራውን አልተውኩም ወይም ሙያ አልቀየርኩም። በትንተናና በተለያዩ ዘመናዊ መገናኛ ብዙሃን በመስራት አላማዬን ከግብ ለማድረስ እችላለሁ ብዬ አምናለሁ። ወጣቶችም ተስፋ ሳይቆርጡ ከሰሩ ሁሌም አማራጭ አለ ላለው ብሏል። ኢላሙ ከሙያ አጋሮቹ ጋር በመሆን የስፖርት ዝግጅቱን በማስፋትና የማህበራዊ መገናኛ ዘዴዎችን በመጠቀም በላቀ ጥራትና አማራጮች ጥንቅሩን ለአድማጮቹ ማድረስ እንደሚቀጥልም ለጋቢና ቪኦኤ ተናግሯል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዜ ከአሜሪካ ድምፅ ዋሽንግተን ዲሲ የእሁድ ምሽት መሰናዷችንን ያዳመጣችሁ ነው ያላችሁት። ኢትዮጵያ ውስጥ ልዩ ፍላጎት ያላቸውን ተማሪዎች አካተው የሚያስተምሩ ጥቂት ትምህርት ቤቶች ባለባቸው የትምህርት መርጃ መሳሪያዎችና የሰለጠኑ ባለሙያዎች እጥረት ምክንያት በቂ ድጋፍ አይሰጡም። ጉዳዩ ያሳሰበው ሴንተር ፎር ፋሚሊ ሰርቪስ የተሰኘ ሀገር በቀል በጎ አድራጎት ድርጅት በኢትዮጵያ መደበኛ ትምህርት የሚያስተምሩ ሁሉም መምህራን ልዩ እንክብካቤ የሚያስፈልጋቸውን ህጻናት መለየትና ድጋፍ ማድረግ ይችላሉ በሚል ስልጠና መስጠት ጀምሯል። ስመኝሽ የቆየ ስልጠናውን ከወሰዱ መምህራንና የሴንተር ፎር ፋሚሊ ድርጅት ተወካይን አነጋግራ የሚከተለውን አሰናድታለች።
በኢትዮጵያ የመጀመሪያ ዘመናዊ ትምህርት ቤት በሆነው ዳግማዊ ምኒልክ አንደኛ ደረጃ ትምህርት ቤት ማየት የተሳናቸው፣ መስማት የማይችሉ፣ የመናገር እክል የገጠማቸው፣ የአእምሮ ዝግመት ያለባቸውና ሌሎች የሚታዩና የማይታዩ የአካል ጉድለት ያጋጠማቸው ህጻናት ተካተው ይማራሉ። ሆኖም ትምህርት ቤቱ ባለው አቅም ለተማሪዎቹ እንደየፍላጎታቸው ድጋፍ ሊያደርግ ቢሞክርም በቂ የትምህርት መርጃ ቁሳቁስና የሰለጠነ የሰው ኃይል ባለመኖሩ ተማሪዎች የሚገባቸውን ትኩረት ላያገኙ እንደሚችሉ በትምህርት ቤቱ ከ11 ዓመታት በላይ ልዩ ፍላጎት ያላቸውን ህጻናት በማስተማር ያገለገለችው ሳራ ነጋሽ ትገልጻለች።
ትምህርት ቤት ውስጥ ይጎላቸው ማለት የተማሪ ቁጥርና የነሱ የመደገፍ ላይ ትንሽ ክፍተት አለ ማለት ነው። ልዩ ፍላጎት ያልተመረጡ መምህራን ላይ እሺ ይቀርባል ተከታትለሽ ማለት ነው። ጊዜ ሰጥቶ የመስጠት ላይ እሱ ላይ ክፍተት አለ። ረጅም ሰዓት ሰጥቶ ማለት ነው። ኖርማል ሳብጀክታቸውን 45 ደቂቃዋን ከሰሩ በኋላ ለእነሱ ተጨማሪ ጊዜ
ሳራ ባሳለፍነው ሳምንት ሴንተር ፎር ፋሚሊ ሰርቪስ የተሰኘው ሀገር በቀል ድርጅት በትምህርት ቤቱ ለሚገኙ መምህራን ልዩ ፍላጎት ስላላቸው ተማሪዎች የሰጠውን የግንዛቤ ማስጨበጫ ስልጠና ከተከታተሉ 40 መምህራን መካከል አንዷ ናት።
በሳብጀክት በልዩ ፍላጎት ግራጁዌት ሲያደርግና በሳብጀክት ሲደርግ ተመሳሳይ አይደለም ያለው የአደጋገፍ ሁኔታ። ሳብጀክት ላይ ልዩ ፍላጎት ላይ ተጨማሪም ጊዜ ሰጥተን የሚለው ነገር ላይ ሂደት ላይ ያለ ያንን ነገር እንዲያስታውሱት የማነቃቂያ እንዲሆናቸው ነው ጠናውም እንዲሰጥ ያደረግነው። ከዛ ወዲህ ደግሞ ለውጦች አሉ። አሁን በስፒች ቴራፒ የሚያስፈልጋቸውን ተማሪዎች መምህራኖች ናቸው ራሳቸው ከዛ ስልጠና በኋላ ሊመርጡልን ይቻሉ። እችኛ በዚህ ክፍተት አላት፣ በዚህ መደገፍ አለባት፣ ለምን ጊዜ ሚስሚሆን ግን በዚህ በዚህ መልክ ደግፋቸው የሚል ነገር ዳውን ሲንድሮሞችንም እንደዚህ በየትኛው መልክ እያሉ መምህራን እንዲያወጡልን ድጋፍ አድርጓል።
አስራት እርገጤም በዚሁ ዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ከአስር ዓመት በላይ ልዩ ፍላጎት ያላቸውን ተማሪዎች በማስተማር ያገለገለች ሲሆን ልዩ ፍላጎት ያላቸውን ተማሪዎች መርዳት የሚያስችል ስልጠና ለመደበኛ መምህራን መስጠቱ ያለውን ጥቅም እንዲት ገልጻለች።
ምንድነው ጠቀሜታው? የልዩ ፍላጎት ባለሙያ እና መምህራኖች ይለያያል። የልዩ ፍላጎት ባለሙያ ከፈተክ ጀምሮ እስከ ዲግሪ ማሰብ ድረስ በልዩ ፍላጎት ትምህርት ነው የተለጠነ። ሌሎች መምህራኖች ለምሳሌ ማስ መምህር፣ አማርኛ መምህር ብቻቸው ምናልባት አንድ ኮርስ ብቻ ሊሆን ይችላል። በዛ ያ የልዩ ፍላጎት ትምህርት የሚወስዱ አሁን ጠቀሜታ ገነች ምንድነው? ያ የልዩ ፍላጎት ባለሙያ የወሰደውን ስልጠና እነዛም እንዲፈለጥኑ እነዛም ፈልጥነ ክፍላቸው ያለውን ተማሪ እንዴት ነው መለየት ያለብኝ?
ሴንተር ፎር ፋሚሊ ሰርቪስ መምህራን ትኩረትና እንክብካቤ የሚያስፈልጋቸውን ህጻናትና ወጣቶች እንዴት መለየት ይችላሉ? ምን አይነት እገዛስ መስጠት ይጠበቅባቸዋል? በሚል መነሻ ሐሳብ ያዘጋጀው ስልጠና ምን ላይ ያተኮረ እንደሆነ በሙያዋ ነርስ የሆነችውና በድርጅት ውስጥ ስልጠናውን በማስተባበርና በማሰልጠን የምታገለግለውን ፍቅርተ ሲሳይን ጠይቀናታል።
ስልጠናው ያተኮረው በተለምዶ የሚታወቁ ልዩ ፍላጎት ያላቸው ልጆች አሉ። በተለይ የሚታይ ያለማየት፣ ያለመስማት፣ እጅ እግር አለመኖር አይነት የሚታዩ አካል ጉዳተኝነቶች አሉ። አብዛኛው መምህራን የሚታየውን ነገር ላይ ብቻ ነው እንትን የሚሉት። ግን ብዙ አይነት ዲዛቢሊቲዎች እንዳሉ ኢንተሌክቹዋል ሌሎችን በመጨመር እነዛን ነገሮች እንዲህ አይነት ምልክት ያላቸው ልጆቻቸውን ወይም ተማሪዎቻቸው እንዴት አድርገው መለየት እንደሚችሉ በትክክል ችግራቸውን ተረድተው ልዩ ፍላጎት ከሚያስፈልጋቸው መሀል ሊሆኑ እንደሚችሉ በማሰብ በምን መልኩ መምህራን ሊረዳቸው እንደሚችሉ ላይ ነው።
በዚህ ለልዩ ፍላጎት ላላቸው ልጆች ድጋፍ ከማድረግ አንጻር በተለይ ትምህርት ቤቶች አካባቢ በዋናነት የሚያጋጥሙት ችግሮች ምንድን ናቸው? ተማሪዎች የሚደርስባቸው ተግዳሮት
አንድ ቅድም ከጠቀስኩልሽ አንጻር መምህራኖች፣ ወላጅም፣ ማህበረሰብም የትምህርት ቤቱ ማህበረሰብ ሊረዳቸው አለመቻሉ አንደኛው ችግር ነው። ሁለተኛ ደግሞ ፋሲሊቲ ችግሮች አሉ። ከትምህርት ቤቱ ከኮምፓውንድ ጀምሮ የትምህርት እቃዎች አቅርቦት ላይ ይህን መግባባት ነው። ለምሳሌ መስማት የተሳናቸው ልጆች ሰው ከተወሰኑ መምህራን ውጭ ያንን ቋንቋ የሚችሉ ይህም እዚህ ኖርማል ተማሪዎችን ያህላችሁ ልትን ስለዚህ የሚፈልጉትን ነገር እንኳን ጠይቀው ተግባብቶ ኮሚኒኬት አድርገው ማግኘት የማይችሉበት ሁኔታዎች በጣም የአዌርነስ ችግር ኢንዲያደት መስል ችግሮች ያጋጥማቸው።
እንግዲህ ስልጠናው የተሰጠው በዳግማዊ ሚኒሊክ አንደኛ ደረጃ ትምህርት ቤት ለሚያስተምሩ መምህራን ነው እና ትምህርት ቤቱ
ለን ሳይሆን እኩል እድል ሊኖረን በሚለው እና ኢኳል ኦፖርቹኒቲ ለሁሉም በሚለው እነዚህ ልዩ ፍላጎት ያላቸው ልጆች ኦፖርቹኒቲ ከሰጥቷቸው ልዩ ፍላጎት ከማያስፈልጋቸው ልጆች ጋራ እኩል ተወዳዳሪ ሆኖ ውጤታማ የሚሆንበትን ያችን ዓለም መፍጠር ወይም ያችን ሀገር መፍጠር ነው ትልቅ ማለት ነው።
ሴንተር ፎር ፋሚሊ ሰርቪስ በሚኒሊክ አንደኛ ደረጃ ትምህርት ቤት የጀመረው የስልጠና መርሃ ግብር እስከ አመቱ መጨረሻ እንደሚቀጥል ፍቅር ተነግራናለች። አመቱ ሲጠናቀቅም ከአዲስ አበባ ትምህርት ቢሮ ጋር በመመካከር ስልጠናው ወደ ሌሎች ትምህርት ቤቶች እንደሚስፋፋም ጠቁማናለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
Yes. Mm-hmm. Mm-hmm.
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። በኮቪድ-19 የተጠቁና በጽኑ የታመሙ አፍሪካውያን በሌላው የዓለም ክፍል ካለው ታማሚ ጋር ሲነጻጸር የመሞት እድላቸው ከፍተኛ መሆኑን የአፍሪካ የኮቪድ-19 የጽኑ ህሙማን ላይ የተደረገ ጥናት አመላክቷል። ጥናቱ ኢትዮጵያን ጨምሮ በ10 የአፍሪካ ሀገራቶች የተካሄደ ሲሆን በኢትዮጵያ አርማውር ሃንሰር ምርምር ተቋም በጥናቱ ላይ ሰፊ ሚና ተጫውቷል። ይሄ ጥናት በቅርቡ ዘላንሴት በተሰኘው የህክምና መጽሔትም ላይ ታትሟል። ጥናቱን በተመለከተ የአርማውር ሃንሰር የምርምር ኢንስቲትዩት ዳይሬክተር የሆኑትን ዶክተር አበበ ገነቱን አነጋግሬያቸው ነበር። ዶክተር አበበ ገነቱ ተቋማቸው ስለሚሰጣቸው ግልጋሎቶች ከሚያብራሩበት ውይይታችን ይጀምራል።
እንግዲህ የአርማውር ሃንሰን የምርምር ኢንስቲትዩት በማሳጠር አህሪ እንለዋለን። አህሪ የባዮሜዲካል እና ክሊኒካል የሚባሉ የምርምር አይነቶችን በህክምና ውስጥ ለክሊኒካል ሰርቪስ ወይም በሽተኛን ለማከም የሚጠቅሙና በፊት ደግሞ ክትባትና መድኃኒት በመስራት እና በመመራመር ላይ አተኩሮ የሚሰራ ድርጅት ነው። በ1962 ዓ.ም ነው የተመሰረተ። በዋናነት ስጋዶ በሽታ ላይ ምርምር ለማድረግ ከዛ ከጥቂት አመታት በኋላ ግን ከስጋሪ የተዘራሪ የሳምባ በሽታ ወይም ቲቢ የምንለውን እና ሌሎችም ተላላፊ የሆኑ በሽታዎች ምርምር ስናደርግ ቆይተናል። እስከ 1996 ዓ.ም ድረስ መንግስታዊ ያልሆነ ድርጅት ነበረ። በ1996 ዓ.ም ግን ሙሉ በሙሉ ወደ መንግስት ተዛውሮ በአለርት ሆስፒታል ውስጥ የምርምር ክንፍ ሆኖ ለ12 ዓመታት ቆይቷል። በ2008 ዓ.ም በሚኒስትሮች ምክር ቤት በአዋጅ ራሱን የቻለ የምርምር ኢንስቲትዩት ሆኖ ከጤና ሚኒስቴር ካሉ 7 ኤጀንሲዎች ሆኖ ተቋቁሟል። ሲቋቋምም ግልጽ የሆኑ ኃላፊነቶችና ተግባራት ተሰጥተውታል። እነዚህም የክሊኒካል ምርምር ማድረግ፣ የባዮሜዲካል ምርምር ማድረግ፣ በክትባትና መድኃኒት ዙሪያ የክሊኒካል ሙከራ ማካሄድ፣ አዲስም ይሁኑ ነባር የክሊኒካል ሙከራ በበሽተኞች ላይ እንዲያደርግ ኃላፊነት ተሰጥተውታል። ምርምር ያደርጋል። እንዲሁም ደግሞ በአሁኑ ሰዓት በካንሰር ላይ የተለያዩ ምርምሮች እናደርጋለን። ከምርምር በተጨማሪ የድህረ ምረቃ ትምህርትን እንዲደግፍ ኃላፊነት ተሰጥቶታል። በራሱ ዲግሪ ባይሰጥም ከተለያዩ ዩኒቨርሲቲዎች ተመዝግበው ኮርሳቸውን አጠናቀው ምርምር ስራ የሚሰሩ ሰዎችን የምርምር መድረክ ያዘጋጃል፣ ላቦራቶሪ ያዘጋጃል፣ የምርምር አማካሪ ያዘጋጃል። የምርምር ተቋማችን በኮቪድ-19 ከመቋቋም አንጻር የተለያዩ ስራዎች ሲሰራ ቆይቷል። ከእነዚህም ውስጥ የመጀመሪያው እንግዲህ ለምርምር ለረጅም ዓመት ስንጠቀምባቸው የነበሩ ላቦራቶሪዎች እና የተመራማሪ የሰው ኃይል ስለነበረን ኮቪድ-19 ወደ ሀገራችን ሲገባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ላቦራቶሪ ቀጥሎ ሁለተኛው የመመርመሪያ ላቦራቶሪ ሆኖ ተቋቁሟል። ከዚህ በፊት ለሌላ ጉዳይ ስንጠቀምባቸው የነበሩ ላቦራቶሪዎችን በማሻሻል ለኮቪድ-19 ምርመራ አድርገናል፣ ተቋቁመናል። ከዚህ በተጨማሪ በተለያዩ የሀገሪቱ ክፍሎች የሚገኙ ላቦራቶሪዎች ኮቪድ-19 ለመመርመር በሚያደርጉት ጥረት የተለያየ ድጋፍ አድርገናል። በተለይ የሰው ኃይል በተለያዩ ሙያዎች የሰለጠኑ የሰው ኃይል ስለነበረን ብዙ ላቦራቶሪዎችን ደግፈናል።
እንግዲህ አሁን መነሻችን የሆነው ይሄ ዘላንሴት የተሰኘው የሕክምና ጆርናል ወይም ደግሞ መጽሔት ላይ በወጣው ምርምር የተነሳ ነው። በዚህ ምርምር ላይ በጽኑ የታመሙ አፍሪካውያን ከሌላው ዓለም ክፍል ካለው በተለየ መልኩ የመሞት እድላቸው ከፍተኛ መሆኑን ያሳያል። እና የምርምሩ ይዘት ምን ይመስላል እና እዚህ ድምዳሜ ላይስ የተደረሰው በምን ምክንያት ነው?
እንግዲህ አሁን በቅርብ በላንሴት መጽሔት ላይ የታተመው ጥናታችን አፍሪካን ኮቪድ-19 ክሪቲካል ኬር አውትካምስ ይባላል። በአፍሪካ ጽኑ ህሙማን ውስጥ የገቡ በሽተኞች ለማገገም ወይም ለመባባስ ምክንያቶች ምንድን ናቸው የሚል ጥናት የሚደረግበት ነው። በ10 የአፍሪካ ሀገሮች ነው ጥናቱ የሚደረገው። በጽኑ ህሙማን ውስጥ የገቡ በሽተኞችን ክትትል በማድረግ የሚሰራ መልቲ ሴንተር ፐርስፔክቲቭ ኦብዘርቬሽናል ስተዲ የሚባል አይነት ነው። 10 ሀገሮች ሰሜን ከምስራቅ በደቡብ እና ከምዕራብ በሁሉም አቅጣጫ ከአፍሪካ ሀገሮች ነው ምርምር የተደረገ። 64 ሆስፒታሎች ተካተዋል። ከእነዚህ 64 ሆስፒታሎች ውስጥ 7 ሆስፒታሎች ኢትዮጵያ ውስጥ ያሉ ሆስፒታሎች በዚህ ጥናት የተካተቱ ናቸው። እነዚህም እንግዲህ ቅዱስ ጴጥሮስ፣ ቅዱስ ጳውሎስ ሆስፒታል፣ ፓትራሁለት ሆስፒታል፣ ኤካ ኮተቤ አዲስ አበባ ሲሆን ሌሎቹ ደግሞ ደብረ ብርሃን ሆስፒታል፣ ሐዋሳ ሆስፒታል እና ግና ሆስፒታል ነው። እነዚህ በሰባት ሆስፒታሎች ያሉ ጽኑ ህሙማን በአጠቃላይ ወደ 797 የሚሆኑ ከዚህ ጋር በተገናኘ ለምርምር የተጠቀምንባቸው በሽተኞች ናቸው። ይህም እንግዲህ በአጠቃላይ ግን በአፍሪካ ያለውን መሪነት እየሰራ ያለው ዩኒቨርሲቲ ኦፍ ኬፕ ታውን ሲሆን ኢትዮጵያ ውስጥ ካለውን ደግሞ አህሪና ጤና ሚኒስቴር ነው። እንግዲህ ዋናው አላማችን የዚህ ጥናት አላማ በኮቪድ-19 ምክንያት ማን ውስጥ ክፍል ውስጥ የገቡ ሰዎች ለመዳን የሚያስፈልጋቸው ነገር ምንድን ነው የሚለውን ወይም ደግሞ ወደ ሞት የሚያደርሳቸው ምክንያቶች ምንድን ናቸው የሚለውን ማወቅ መፈለግ ነው። ከሁለት አንጻር አንደኛ ካለው ግብዓት አንጻር ገምግመናል። ግብዓት በእቃ ሊሆን ይችላል፣ ሰው ኃይል ሊሆን ይችላል። ሁለተኛው ደግሞ የበሽተኛው የራሱ ሁኔታ ጽኑ ማን ውስጥ የገባ በሽተኛ ምን ሲሆን ነው በተሻለ አገግሞ የሚወጣው፣ ምን አይነት በሽተኞች ናቸው ለሞት የሚዳረጉት የሚለውን የቆጠኝ የተለያዩ ተጋዳኝ በሽታዎችን በመገምገም በእነዚህ ነው እንግዲህ ዋናው አላማችን ለማጥናት የፈለግነው እና ጥናቱን ያካሄድ ነው ከግንቦት 2012 እስከ ታህሳስ 2013 ዓመተ ምህረት ነው። እንግዲህ በምርምሩ ከዚህ በፊት ምርምር መጽሔት ላይ ያልታተሙ ወይም የማናውቃቸው መረጃዎችን ማግኘት ችለናል። ከእነዚህም መረጃዎች ዓለም ላይ በዓለም አቀፍ ደረጃ በአማካኝ ከታየው በላይ ብዙ ሰዎች ጽኑ ህሙማን የገቡ የአፍሪካ በሽተኞች የበለጠ ለሞት የተዳረጉ እንደሆኑ ለማወቅ ተችሏል። ከዛ በፊት ግን ወደ ጽኑ ህሙማን እንዲገቡ ሪፈር ተደርጎ ከመጡት ውስጥ ግማሹ ብቻ ናቸው ድሉን አግኝተው ወደ ጽኑ ህሙማን ውስጥ የገቡት። እንግዲህ ከዚህ ከተሳተፉት የአፍሪካ ሀገሮች በአጠቃላይ ሲታይ እና አንዱ ግኝት ነው እና ቅድም እንደሞከርኩት በዓለም አቀፍ ደረጃ በአማካኝ ጽኑ ህሙማን ውስጥ የገቡ ሰዎች 31% ህይወታቸውን ያጣሉ። ነገር ግን በዚህ ጥናት ያገኘ ነው አፍሪካ በአማካኝ 48%ዎቹ ለሞት ይዳረጋሉ ማለት ነው። ከዚህ በተጨማሪ ሌሎች ሀገሮች ላይ እንደተገኘው እድሜያቸው እየጨመረ በሄደ ቁጥር ህይወታቸው የማለፉ ሁኔታ እየጨመረ እንደሚሄድም ታይቷል። ስለዚህ የጥናት በአጠቃላይ የሚያሳየው ምንድን ነው? በአፍሪካ ውስጥ ምንም እንኳ የበሽታው በአጠቃላይ ገዳይነት ዝቅተኛ ቢሆንም ጽኑ ህሙማን ውስጥ ከገቡ ግን የመሞት እድላቸው ከሌላው ዓለም በተለየ ከፍተኛ መሆኑን አሳይተናል። እንግዲህ
እስቲ እሱ ነገር ምናልባት ግልጽ ላይሆን ስለሚችል አሁን መጨረሻ ላይ ተናገሯት በአፍሪካ የበሽታው ገዳይነት የቀነሰው ለምንድን ነበረ ከጽኑ ህሙማን ከመግባታቸው በፊት?
እሱ እንግዲህ በእሱ ማጥናት ያስፈልጋል። አሁን እኛ ከምናጠናቸው የእኛ የምርምር ተቋም ከሚያጠናቸው ጥናቶች አንዱ ይሄ ነው። ምንድን ነው አፍሪካ ውስጥ ይሄ ማይልድ የሚባለው ወይም ደግሞ በጣም ጽኑ ህመም የማያመጣው አይነት ወይም የአፍሪካ ኮቪድ-19 የሚይዛቸው አፍሪካውያን ወደ ጽኑ ህሙማን የማይሄዱበት ምክንያት ለምንድን ነው የሚለውን እንግዲህ የተለያዩ መላምቶች አሉ። እነዛን መላምቶች በማጥናት ላይ እንገኛለን። የጥናቱ ውጤት ሲያልቅ እንግዲህ ይፋ እናደርጋለን ማለት ነው። ግን አሁን ባለው ሁኔታ ጽኑ ህሙማን ከገባ ግን አንድ ሰው ከሌላው ዓለም በተለየ ሁኔታ ለመሞት ከፍተኛ እድል አለው ማለት ነው። የመሞት እድል አለው።
ከዚህ የጥናት ውጤት በመነሳት ምን አይነት ድምዳሜዎችና ጥቆማዎች ላይ ነው የተደረሰው?
አሁን እንግዲህ ዋናው የሚነግረን ነገር ነው አፍሪካውያን ራሳቸውን ከኮቪድ-19 መጠበቅ አለባቸው። ምንም እንኳ ማይልድ የሚባለው አይነት ህመም ቢበዛም ጽኑ ህሙማን ውስጥ ባግን አንድ ሰው የመትረፍ እድሉ ዝቅ ያለ ስለሆነ ጽኑ ህሙማን እንዳይገባ መከላከል አለብን ማለት ነው። አንደኛ። ሁለተኛ ጽኑ ህሙማን ውስጥ የሚያስፈልገን የሰው ኃይል ከሞላ ጎደል ቢሟላም የሚያስፈልጉት የሕክምና መሳሪያዎች ግን አሁንም በጣም ዝቅተኛ እንደሆኑ አሳይቶናል። ስለዚህ የጽኑ ህሙማን ሕክምናችንን ኳሊቲውን መጨመርና የሚያስፈልጉ ግብዓቶችን ማሟላት እንደሚያስፈልግ አውቀናል። እንግዲህ ቅድም እንዳነሳው ይሄን ጥናት የመጨረሻው የጥናት የተሳተፈው በታህሳስ መጀመሪያ ነው። ስለዚህ ከታህሳስ መጀመሪያ አሁን እስካለንበት ግንቦት ድረስ የተለያዩ ስራዎች ተሰርተው በሁሉም አፍሪካ ሀገሮች በሚባል ሁኔታ መሻሻል አለ የጽኑ ህሙማን ሕክምና። ስለዚህ አሁን ይህን ጥናት ደግመን ብንሰራው ምን ያህል እንደተሻሻለ ያሳየናል። ስለዚህ ምን አየን ማለት ነው? የጽኑ ህሙማን ሕክምና ክፍልን በማሻሻል ምን ያህል ሰውን ከሞት መታደግ እንደሚቻል ያሳየናል ማለት ነው። ያሰብነው ጥናት አሁን በዚህ 2013 ዓመተ ምህረት መጨረሻ ይሄን ለማጥናት አስበናል። ሁለተኛው ከዚህ አሁን ኦሬዲ አጥንተን ካሳተምነው ውስጥ ኢትዮጵያ በሽተኞች የሚመለከተውን ብቻ ለብቻ ተተንትኖ ለጤና ሚኒስቴር ይፋ ይደረጋል ማለት ነው። ይሄ አሁን ያጠናነው የጥናት ውጤት ለጤና ሚኒስቴር ገቢ ተደርጓል። ያም የሆነው ምንድነው? ይሄን ውጤት በመመልከት የተለያዩ የፖሊሲ አቅጣጫዎችን እና የሕክምና ሁኔታዎችን ጤና ሚኒስቴር እንዲከተል እናደርጋለን። ይሄ እንግዲህ
እሺ፣ አመሰግናለሁ ዶክተር። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዷችን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝኩ እዚህ ላይ የምሰናበታችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ በፕሮግራሙ አርቶቱ ሰለሞን አባተ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ነው። ደህና ደሩ። ዘንሰው ማይቀማው ህብረት በርለም ይበላው ጉልበት ሞት ለአገር በአገር ድሎት ሁም እኩል በአክብሮት ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ እውነት እውነት እሷም ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ እናት አገር ትኑር ለኛ የት ሙሉ ወሩ ስንጫወት አስሚ ማየት ስንሰናበት እኛን ሰናበት ንጓዝ በጸጋሙ ነሳ ታሪክ ላክብሮት ሚደርስ ድሮ በነሱ ጥረት ያኔ እኛ ሳንደርስ ለፍጥራት ለኩራት ዘመና ቆያት እናትናትምናት ልጅም ሰርቶ ሲብሳት ይዘንሶ ማቅማው ንብረት አፈር ለሚበላው ጉልበት ምኞት ለአገር በአገር ድሎ ሁሉም እኩል በአክብሮ ሰላም ፍቅር ጤና ለኛ ድንቅ ብርቅ ባለምኛ አስማስ ሁሉም